ባለፈው ሳምንት ከምዕራፍ አንድ ቁጥር አንድ ጀምረን እስከ አምስት ድረስ ሄደናል። እንዲሁ ለሂደቱ እንዲመች ዳግም ያነባዋለሁ። ዛሬ የምንመለከተው ክፍል ግን ከቁጥር ስድስት ጀምሮ እስከ አስራ አንድ ድረስ ያለውን ነው። ሚልኪያስ ምዕራፍ አንድ ከቁጥር ስድስት እስከ አስራ አንድ ያለውን እንመለከታለን። ወደዚያ ከመሄዳችን በፊት እንጸልይ። ጌታ እግዚአብሔር አምላካችን፣ አንተ ደግ ነህ፣ አንተ ታላቅ ነህ፣ አንተ መሐሪ ነህ። እኛ ለራሳችን ከምናስበው ይበልጥ አንተ ለእኛ ታስባለህ። እናመሰግናሃለን ጌታ ሆይ፣ ዛሬ እንደገና ርቀቱን ሁሉ አሸንፈህ በመንፈስ አንድ አድርገህ በዚህ ደግሞ በቃልህ ማዕድ ዙሪያ ስላስቀመጥከን ምስጋና ላንተ ይሁን። ዛሬ ምሽት በተለያዩ መንገድ ላገለገሉት ወንድሞች እህቶች ሁሉ እናከብራለን፣ እናመሰግናለን። ለእህታችን ለበራምሹ እንጸልያለን። እሷንም በዚህ ጊዜ ስላስነሳሃት ይህንን የቃልን መስኮት ከፍታ እንድንገለገልበት እንድናገለግልበት እንድንባረክበት ይህንን እድል ስላስገኘችልን እናመሰግናለን። እሷንም ቤተሰቧንም አንተ ባርክ። ጌታ ሆይ እዚህ ፓል ሩም ውስጥ ያሉትን ሁሉ ወንድሞች እህቶች በሙሉ አንተ ባርካቸው። አወያይን፣ አስተምረን፣ አነጋግረን። አንተ ስለ ቃልህ እናመሰግናለን። ጌታ መንፈስ ቅዱስ አንተ ተረከብ ጊዜውን። በኢየሱስ ክርስቶስም አሜን አሜን። ሚልኪያስ ምዕራፍ አንድ ትንሽ ትዝ እንዲላችሁ ያለፈው ሳምንት ትምህርት ቁጥር አንድ ጀምሮ ያነባለሁ። በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው። የእግዚአብሔር ቃል ሸክም ይላል። እንደዚህ ሸክም ባደረ በሁላችንም ልብ ላይ በቅድስና ለመኖር ጌታን ለማገልገል ደግ ለመስራት የተቸገሩትን ለመርዳት ሸክም በኖረን እንዴት ጥሩ ነበር። እግዚአብሔር ደግሞ ሸክም ሲሰጥ ጥሩ ነው። እንድንጸልይ ያደርጋል። ሌሊት እንድንነሳ ያደርጋል። በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው። የሚገርም ነው። እግዚአብሔር ሲጀምር ምን ብሎ እንደሚጀምር ተመልከቱ። በዛ የበደሉትን ሰዎች ካህናቶቹንም ባለትዳሮቹንም ሌሎችንም ሁሉ የበደሉትን ሲጀምር ተመልከቱ። ወድጃችኋለሁ ይላል። ዋ ወድጃችኋለሁ ይላል እግዚአብሔር። እናንተ ግን ወደድከኝ አላችሁ። ኤሳው ያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድኩ ኤሳውንም ጠላሁ። ተራሮቹንም በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶምያስ እኛ ፈርሰናል፣ ነገር ግን የፈረሰውን መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁም ያሉ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሁን ትላላችሁ። ባለፈው ሳምንት አንዳንድ ነገር ስናገር እዚህ ድረስ ያልኳቸው ነገሮች ይሄ ነገር የሚልኪያስ መጽሐፍ የተጻፈው በግምት 430 ዓመት ከጌታ ከኢየሱስ ክርስቶስ ልደት ቀደም ብሎ ነው። ጊዜው እስራኤል ቀደም ብለው ተሰደውበት በምርኮ ተወስደው ከነበሩበት ከባቢሎን በኋላ ባቢሎን ወዲያ ወድቆ የፋርስ ንጉስ ተተክቶ እነ ቂሮስ ነበሩ ነገስታቶቹ። በዚያን ዘመን 70 ዓመት ከዚያም በላይ በስደት ከተቀመጡ በኋላ እነዚህ ሰዎች ወደ ሀገራቸው ተመለሱ። ዘሩባቤል ተመለሰ፣ እዝራ መጣ፣ ከዚያ በኋላ ደግሞ ነህምያ ተከትሎ መጣ። ባለፈው ሳምንት ስናገር ይህንን የሚልኪያስ መጽሐፍ ስታነቡ ከመጽሐፈ እዝራና ከመጽሐፈ ነህምያ ጋር አብራችሁ ብታነቡት ታሪኩ ተከታታይ ነው፣ ዘመኑም አንድ አይነት ነው። 100 ዓመት ልዩነት አለ በነህምያና በሚልኪያስ መሀል፣ 100 ዓመት ያህል ነው ያለው። ሁኔታው ችግራቸው ግን ያው ነው፣ የተባባሰ ነው። እና ቂሮስ ወደ ሀገራቸው ይመለሱ እነዚህ ሰዎች ብሎ በቸርነቱ ለህዝቡ ፈቀደ። ተመልሰው መጡ። ቤተ መቅደሱ ፈርሶ ነበር፣ የቀበሮ ማደሪያ ሆኖ ነበር። ድንጋዩ በየቦታው ተበታትኖ ያ የያህዌ መስዋዕት በየሳምንቱ ወደ ሰማይ የሚያርግበት የወፎች የቀሳውስት ቅዳሴ በዛ ስፍራ የበጎቹ የላሞቹ ጩኸት ለመስዋዕትነት የሚመጡት ያ ብዙ ድንቅ ነገር የሚደረግበት ቤተ መቅደስ ፈርሶ እነዚህም ሰዎች ስደተኞች ሆነው በዛ ሁኔታ ነው። እንዴት ያዝኑ ሲመለሱ ወደ ኢየሩሳሌም ያችን ውብ ከተማ ሶሎሞን ዳዊት ሶሎሞን ያስጌጧትን ከተማ እነ ኢዮስያስ የሞቱላትን ከተማ እንደዚያ ፈርሳ ሲያዩ እንዴት ያዝኑ። ቤተ መቅደሱ ተሰራ፣ ነህምያም ግንቡን ገነባ። አሁን እንግዲህ እዚህ ሰፈር ደርሰናል። 430 ዓመት ከክርስቶስ ልደት በፊት ምንም አልተያያዘም፣ አምልኮውም አልተያያዘም፣ ቅድስናውም አልተያያዘም፣ ችግሩም አልጠፋም። መንፈሳዊ ሕይወታቸው ተዳክመዋል። ካህናት አገልግሎታቸውን ቸል ብለዋል፣ በሚገባ አካሄዱም። አምልኮ ስርዓት ወድቋል። ምኑ ቅጡ። አንድ አገር ከወደቀ በቀላሉ አይነሳም። ህዝቡ አስራቱን መባውን መስዋዕቱን አልሰጥ ብሏል። ሰንበት መከበሩ ቀርቷል። ሰውም ደግሞ እግዚአብሔር መኖሩን እግዚአብሔር መርዳቱን የተጠራጠረበት ዘመን፣ ጋብቻ የተናቀበት የረከሰበት ዘመን፣ ፍርድና ፍትህ የጠፋበት የጭቆና ዘመን ነበር። እንደዛ ነበር። ባለቤት የሌለው ቤት፣ ባለቤት የሌለው አገር ሆና ያቺ ቅድስት ምድር ትኖር ነበር። በዚህ ጊዜ ሚልኪያስ ብቅ ይልና እግዚአብሔርን ፍሩ እያለ ይጮኻል። የሚልኪያስ መልእክቱ ይሄ ነው፣ እግዚአብሔርን ፍሩ፣ የችግራችሁ ሁሉ ምንጭ እግዚአብሔርን አለመፍራት ነው። እግዚአብሔርን ብትፈሩ ኖሮ እዚህ ድረስ ባልተጎሳቆላችሁ ነበረ እያለ ያስተምራል። የዛሬውን ትምህርት ደግሞ እናንብበው። እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምን ያቃለልን በምንድን ነው ብላችኋል። በመሰዊያዬ ላይ ርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ፣ በውኑ በአንተ ደስ ይለዋል ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሰዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምነው በተገኘ? በእናንተ ደስ አይለኝም፣ ቁርባንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ሰንት አዝኖ የልቡን ሲገልጽ እናያለን። እዚህ ክፍል ላይ እንደ ሰው ሲያማር እናያለን። አንዴ እኮ ፍግል ሁሉም ነገር ትቢያ ይሆናል፣ ያ ሁሉ ሰው መልሶ ያልቃል። እግዚአብሔር ሰውን ሰዓት ፍቼ ልቀመጥ ቢልም ይችል ነበር። ነገር ግን እንደ ሰው የትዕግስቱ ብዛት ያማራል። ምን ነው ይህንን ቤተ መቅደሳችሁን በሩን የሚዘጋልኝ ሰው ምን ነው በተገኘ? የሚገርም ነው። የሚገርም ነው በጣም። ዘመኑን የነበረውን ችግር ተነጋግረንበታል ባለፈው ሳምንት። አሁንም ትንሽ ከልሼዋለሁ። አንዳንዱ ነገር ልድገመው እና መንፈሳዊ ሕይወታቸው ቀዝቅዞ ነበረ። ሚልኪያስ አራት ስድስት ላይ መጥቼ ምድርን በርግማን እንዳልመታ ብሎ ይናገራል። ምድርን በርግማን እንዳልመታ አንድ ሌላ እድል ሰጣችኋለሁ ነው የሚለው። ካህናት አገልግሎታቸው ተዳክሞ ነበር። እስቲ ወደ ነህምያ ሄደን አንዳንድ ጥቅሶች እናንብብ። ነህምያ ምዕራፍ 13 ከቁጥር 4-9 ድረስ ስለዚህ ስለ ቤተ ክህነት አገልግሎት ስለሆነው ነገር እስቲ አስደናቂ ነገር አለ እዛ ሄደን እናነባለን። ነህምያ 13 ከቁጥር 4-9 እንደዚህ ይላል። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረው ካህኑ ኤልያሴን ከጦቢያ ጋር ተወዳጅቶ ለሌዋውያን፣ ለመዘምራን፣ ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የእህሉንና የወይራውን የዘይቱን አስራት ለካህናቱም የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበረ። እኔ ግን በባቢሎን ንጉስ በአርጤክስስ በ32ኛው ዓመት ወደ ንጉስ ወጀ ነበርና በዚያ ጊዜ በኢየሩሳሌም አልነበርኩም። ነህምያ ለጥቂት ጊዜ ወደ ንጉሱ ጋር ተመልሶ ሄዶ ነበር፣ ወደ ፋርስ ንጉስ። ነህምያ በሌለበት ይህም ካህኑ ኤልያሴም ከጦቢያ ጋር ወዳጅ ሆነ። በነህምያ ውስጥ አንብባችሁ እንደሆነ ብታስታውሱ ሰዎች ጦቢያ በጣም በጣም አስቸጋሪ ሰው ነበረ። በጣም ስራውን አላሰራ ያለ እነ ነህምያን የሚቃረን ብዙ ችግር የፈጠረ ሰው ነበር። አሁን ካህኑ ይህንን የእግዚአብሔር ጠላት የሆነውን የእግዚአብሔር ስራ ጠላት፣ የእግዚአብሔር ሕዝብ ጠላት የሆነውን ከእሱ ጋር ተወዳጅቶ ቤተ መቅደስ ውስጥ አንድ ክፍል ሰጠው። እዚህ ኑር አለው። ቁጥር ስድስት ላይ እዛው ምዕራፍ 13 ነህሚያ ቁጥር ስድስት ጀምሮ ነህሚያ ወደ ኢየሩሳሌም መጣሁ ይላል። ተመለስኩ ይላል። ኤልያስም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልሁ፣ እጅግም አስከፋኝ። የጦቢያንም የቤቱ ዕቃ ሁሉ ከጓዳ ወደ ውጭ ጣልኩ፣ ጓዳዎቹንም እንዲያነጹ አዘዝኩ። የእግዚአብሔርንም ቤት ዕቃዎች የእህሉንም ቁርባን ዕጣኑንም መልሼ በዚያ አገባሁ። ተመልከቱ የሚሰሩትን እዛ ተቀደሰ ቤት ውስጥ አንድ ክፍል ለይተው ለእግዚአብሔር ጠላት ለሆነው የሰይጣን ምሳሌ ለሆነው ለጦቢያ መኖሪያ አድርገው ሰጡት። የሚያስገርም ነው። ይሄን ደግሞ ያደረገው ካህን ነው በራሱ። በመሰረቱ ነህሚያ የመንፈስ ቅዱስ ምሳሌ ነው። ነህሚያ ማለት አጽናኝ ማለት ነው። ያህዌ አጽናኝ ነው ማለት ነው። ነህሚያ ማለት ያህዌ አጽናኝ ነው ማለት ነው። ነህሚያ የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ ወጥቶ ከጓዳ ውስጥ ሰይጣን ገብቶ ተደላድሎ ሲኖር ተመልከቱ። ነህሚያ ሲመለስ እንዴት እንዲህን ታደርጋላችሁ? እቃውን ኮተቱን የዚህን የክፉን እቃና ኮተቱን አውጡና ጣሉ ብሎ ቤቱ ረክሷልና ቤቱ እንዲጸዳ አድርጎ እንደገና ወደ ድሮ ተቀደሰ አገልግሎት ቦታውን መለሰው። ጦቢያ ጓዳ ተዘጋጅቶለት እግዚአብሔር ቤት ውስጥ ዛሬ መንፈስ ቅዱስ የእናንተ ማደሪያ ነው ይላል እግዚአብሔር ቃል። ነው በውስጣችን ሊያድር የሚገባ መንፈስ ቅዱስ ነው። ግን ምን ኮተት ይሆን ያለው ልባችን ውስጥ ውስጣችን ምን ኮተት ይሆን ያለው? ማገብቶን ቦታ ውስጥ ማገብቶን መንፈስ ቅዱስ ጥሎ ሄዶ ይህ ዝባዝንኪ ነገር ውስጣችን ገብቶ ህይወታችን ተጎሳቁሎ ሊኖር ይችላል። እግዚአብሔር ከዚህ ይጠብቃል። እንደገና ከቁጥር 28 እስከ 31 ደግሞ የሆነ ሰንባላጥ የሚባል ነበረ። እሱም እንደዚሁ በጣም አመፀኛ ሰው ነበረ። ከቁጥር 28 እስከ 31 ከዋነኛውም ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ይህ የኢያሴብ የካህኑ ዘር አመፀኞች ናቸው። ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሆሮናዊው ለሰንባላጥ አማች ነበረ። ተጋብተዋል። ካህናቱ ተጋብተዋል እግዚአብሔርን ከሚቃወሙት ሰዎች ጋር። አማች ነበረ። ከኔም ዘንድ አባረርኩት ይላል ነህሚያ። እንዴት ደስ ይላል! አባረርኩት ይላል ከኔም ዘንድ። አምላኬ ክህነትን የክህነትንና የሌላውያንም ቃል ኪዳን ስላፈረሱ አስባቸው፣ ከእንግዳ ነገር ሁሉ አነጸኋቸው። ለካህናትና ለሌላውያኑም እያንዳንዳቸው በየሰሞናቸው በየጊዜው ለእንጨት ቁርባን ለበኩራትም ስርዓት አደረግኩ። አምላኬ ሆይ በመልካም አስበኝ ይላል ነህሚያ። አዎ እንደዚህ ሆነ። በጣም የሚያሳዝን ነገር ነው። የሌላውያን ስርዓት ፈርሶ ካህናቱ በጥቅም ተይዘው ከነሳንባላት ጋራ ተጎራብተው ተወዳጅተው አልፎ ተርፎ ከእግዚአብሔር መቅደስ ውስጥ አንዱን ክፍል ለጦቢያ ሰጠው። በጣም የሚያስገርም ነገር ነው ይሄ ታሪክ። እንግዲህ ይሄ ነው ተከተለው እስከ ሚልኪያስ ድረስ ነገሩ አልተሻሻለም። ከመቶ ዓመት በኋላም ነገሩ አልተሻሻለም። በሚልኪያስ ጊዜም እግዚአብሔር ይህን ሲያይ ያዝናል። ሚልኪያስ ጋር እንመለስና አሁን እንግዲህ ሚልኪያስ ጋር እንመለስና ምዕራፍ አንድ ላይ ቁጥር ስድስት ላይ እንደዚህ ይላል፣ ሌላ ካህናቶች ያደረጉት እናንተ ስሜን የምታቃልሉ ካህናት ልጅ አባቱን ባሪያም ጌታውን ያከብራል፣ እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። ስሜን አቃልላችሁ ይላል። ካህናት ናቸው ይህን የሚያደርጉት። በምዕራፍ ሁለት ከቁጥር አንድ እስከ ዘጠኝ በደሉን ይዘረዝራል። አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው፣ ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ፣ በረከታችሁንም እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ርግሚያታለሁ። እነሆ ክንዳችሁን እገስጻለሁ፣ የመስዋዕታችሁንም ፋንድያ እንዲላለ ኃይለኛ ቃል ነው። የመስዋዕታችሁንም ፋንድያ በፊታችሁ ላይ እበትናለሁ፣ ከእርሱም ጋር በአንድነት ትወሰዳላችሁ። ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህን ትእዛዝ እንደ ሰበርኩላችሁ ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእርሱ ጋር የህይወትና የሰላም ቃል ኪዳን ነበረ፣ ይፈራ ዘንድም እነርሱን ሰጠሁት፣ እርሱም ፈራኝ፣ ከስሜም የተነሳ ደነገጠ። የእውነት ሕግ በአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከእኔም ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎችም ሕግም ከአፉ ይፈልጉ ዘንድ ይገባቸዋል። ይሄ ነው የካህን ስራ፣ በእግዚአብሔርና በሰው መሀል የሚቆም ለሰዎች የሚማልድ የሚጸልይ ሰው ነው። እግዚአብሔርን የሚያውቅ እግዚአብሔርን ድምፅ የሚሰማ ህዝቡን የሚመልስ የሚገስጽ ሆኖ እንዲህ ያለ ሰው ጠፍቶ ካህናት ረክሰው የኖሩበት ዘመን ነው። ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል፣ እግዚአብሔርን ቃል ማለት ነው። ሰዎችም ህግን ከአፉ ይፈልጉ ዘንድ ይገባቸዋል። እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በህግም ብዙ ሰዎችን አሰናክላችኋል። ትክክል ነገር አስተምሩም ነበር፣ የሌዊንም ቃል ኪዳን አስነውራችኋል ይላል የሰራዊት ጌታ እግዚአብሔር። ስለዚህ መንገዴን እንዳልጠበቃችሁ በህግም ለሰው ፊት እንዳዳላችሁ መጠን እኔ ደግሞ በህዝብ ሁሉ ፊት የተናቃችሁና የተዋረዳችሁ አድርጌያችኋለሁ። ምዕራፍ ሶስት ላይ ስትሄዱ ፍርዱ የባሰ ይሄዳል። ምዕራፍ ሶስት ቁጥር ሶስት እና አራት ብናነብ ከሁለት ጀምሬ ላንብቦ። ነገር ግን እርሱ እንዳንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? የጌታን ማለት ነው። እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርሃን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። እግዚአብሔር ያለውን ሁኔታ አልቀበልም ነው የሚለው። በዚህ መንገድ ልታገለግሉኝ አትችሉም፣ በዚህ መንገድ ልታመልኩኝ አትችሉም፣ ለህዝብም ልትመሰክሩ አትችሉም፣ በዚህ መንገድ አይቀጥልም። እናንተን ደግሞ አጥፍቼ እንደ ብር ትነጥራላችሁ፣ በእሳት ትቀልጣላችሁ። እናንተን አጠፋለሁ። የሚገርመው ነገር 400 ዓመት ቆይቶ ጌታ ኢየሱስ መጥቶ ከትንሣኤው በኋላ አንድ 40 ዓመት ቆይቶ ወይም በ68 AD ከ68 እስከ 70 AD ዓመተ ምሕረት ላይ እንደገና ሮማውያን እዛው ይገዙ የነበሩት ሮማውያን ቬስፔሽያን የተባለው የሮም ንጉስ መጀመሪያ ጀነራል ነበር፣ የጦር መሪ ነበር። ቬስፔሽያን እና ታይተስ የእሱ ልጅ ነው፣ ጦር መሪዎች ነበሩ። በኋላ ሁለቱም ደግሞ ሮም ሄደው ንጉሠ ነገሥት ሆኑ። ቬስፔሽያን እና ታይተስ መጥተው ኢየሩሳሌምን ከበው ሰውን አርደው ደም እንደ ጎርፍ የሄደበት ዘመን ያን ዘመን ነው ይባላል። ያን ቤተ መቅደስ ጌታ ኢየሱስ መጥቶ ያገለገለበትን ቤተ መቅደስ እነ ጴጥሮስ እነ ዮሐንስ ሽባ የፈወሱበትን ቤተ መቅደስ ያንን ቤተ መቅደስ እንደገና አፍርሰው አንድደው ንዋየ ቅዱሳንን በሙሉ ሰብስበው ወደ ሀገራቸው ተመልሰው ሄዱ ሮማውያን። ስንት ጊዜ ናቸው ሀገር የተደበደበችው? በታሪክ ውስጥ እንዲህ ትልልቅ ወረራ 27 ጊዜ ተደርጓል በእስራኤል ላይ። ከዚህ አሁን ከአረቦቹ ከምናየው ሌላ በታሪክ ውስጥ 27 ታላላቅ ወረራ ተደርጓል እስራኤል ላይ። እና ካህናቶቹም ያው ፈሪሳውያን ሆኑ፣ ሰዱቃውያን ሆኑ። ከዛ በኋላ ደግሞ አና እነ ቀያፋ የሚባሉ ሰዎች ኢየሱስን የሸጡት ሰዎች ተገኙ። እነሱ የሚያገለግሉ ቤተ መቅደስ እንደገና በድጋሚ ጠፋ። ጌታ አነጠራቸው። ከዛ በኋላ ያ የኦሪቱ የክህነት ስርዓት ቆመ፣ መጋረጃው ተከፈተ። በክርስቶስ ኢየሱስ ደም እናንተና እኔ አባ አባት ብለን የምንገባበትን መንፈስ ይዘን በቀጥታ መግባት ቻልን በኢየሱስ ደም። እግዚአብሔር ድሮ ቤቱን አጽድቷል፣ ዛሬም ቤቱን ያጸዳል። ይሄ የማይቀር ነገር ነው። ዛሬም በማይከበርበት ስፍራ ሁሉ ጌታ ቤቱን ያጸዳል። ይሄ ነበረ ጌታን ያሳዘነው። አገልጋዮች ላይ ከአንደበታቸው የእግዚአብሔር ቃል ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነው። ከንፈሮቹ እውቀትን ይጠብቁ ዘንድ ይገባል፣ ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባል። እንደዚህ የተባለለት ካህን ነው። ብዙ ውርደት። በኋላማ በሮማውያን ጊዜማ ጌታ ኢየሱስ በነበረበት ጊዜ መሸጥ ጀምሮ ነበረ። ክህነቱ በገንዘብ እየተሸጠ ለዘርዘር እየተላለፈ እና ሐና እነ ቀያፋ በጋብቻ ይገናኛሉ። ክህነቱ መሸጥ ተጀምሮ ነበር። የፖለቲካ እና የስልጣን መያዣ ቦታ ሆኖ ከሮማውያን ጋር እየተመሳጠሩ ህዝቡን የበደሉበት ዘመን ነበር። ጌታ ወደ መቅደሱ መጣ። ታውቃላችሁ ቤተ መቅደስ ገብቶ መጀመሪያ ያደረገው ገለበጠው። እርግብ የሚሸጡበትን ገንዘብ የሚመነዝሩበትን ጠረጴዛ፣ ገበያቸውን፣ ንግዳቸውን ሊቀ ካህኑ ነበር ይባላል። በግ የሚሸጥ ሊቀ ካህኑ በጎች ነበሩ የሚያረባቸው በጎች። ምክንያቱም ካህናት አፕሮቭ ካላደረጉ አንድ እንስሳ ለመስዋዕት አይቀርብም። የሚመረምሩ እነሱ ናቸው። ጤናማ ነው፣ አንካሳ አይደለም፣ አልተሰበረም፣ ቀንዱ አልተሰበረም ተብሎ ተመርምሮ ወደ መስዋዕት እንዲቀርበው እነሱ ናቸው። እነሱ ራሳቸው ንግድ ጀመሩ። ሊቀ ካህኑ ራሱ ነጋዴ ነበረ በዚያ ቦታ። እንዲህ አይነት ሁኔታ ነበረ። እንግዲህ ቀጥሎ አምልኮ እንደተበከለ ደግሞ እናያለን። እሱን ትንሽ እንመልከት። ሚልኪያስ ምዕራፍ 7-14 በመሰዊያው ላይ ርኩስ እንጀራ ታቀርባላችሁ፣ እናንተም ያረከስንህ በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ፣ በውኑ በአንተ ደስ ይለዋልን ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርም ለምኑ፣ ይህ ከእጃችሁ ተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሰዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ? በእግዚአብሔር መሰዊያ ላይ የሚሰዋውን እንስሳ የበላችው እሳት ከሰማይ የወረደች እሳት ነው። ብሉ ውስጥ ሄዳችሁ ብታነቡ ከሰማይ የወረደ እሳት ነው። እግዚአብሔር የለኮሰው እሳት ነው። በዚያ ስፍራ በዚያ እሳት የጠራ ነገር ነው መስዋዕት ሆኖ መቅረብ የነበረበት። አሁን ግን በመሰዊያዬ ላይ የውሸት እሳት በመሰዊያዬ ላይ እሳትን በከንቱ እንዳታቃጥሉ አርቲፊሻል እሳት በአምልኮ ይቀርብ ነበር። ግርግሩ፣ ጩኸቱ፣ ማስመሰሉ፣ ቅዳሴው፣ ድግምት መድገሙ፣ ቃሉን መጥቀሱ በከንቱ ስሜት ያለ ይመስል፣ እግዚአብሔር ፍቅር ያለ ይመስል፣ ቅድስና ያለ ይመስል ማስመሰሉን ግን ካህናት ያውቁበት ነበር። ይሄ ነው እግዚአብሔር ያስጠላው። እኛ የምንፈጥረው እሳት፣ እኛ ፈጥረን የምንናገረው ትንቢት፣ የማይፈጸም የውሸት ትንቢት። ከአመት አመት ትንቢት ይነገራል። ከአመት አመት ግን ትንቢቱ አይፈጸምም። ምክንያቱስ እግዚአብሔር አልተናገረውም። እኛ ያነድነው እሳት ነው። እኛ ያነድነው ደግሞ እሳት እራትም አይሰራ። ይህንን ነው እግዚአብሔር የሚቃወመው። እኔ ያልሰጠኋችሁን እሳት እያነደዳችሁ። በዚህ ምክንያት ነው ይህን ኃይለኛ ቃል የተናገረው፣ ብነው ይህን ደጅ የሚዘጋልኝ ሰው ባገኘው ያለው። ቀደም ብሎ በ165 አመት ከክርስቶስ ልደት በፊት 165 ቢሲ አንቲዮከስ ኤፒፋኔስ የተባለ የሶሪያ ገዢ ከአይሁድ ጋር በጣም እንትን አልነበረም፣ የሚግባባ ሰው አልነበረም። መጥቶ መሰዊያው ላይ ቤተ መቅደሱ መሰዊያ ላይ መጥቶ አሳማ አርዶበት ሄደ። አሳማ በብሉይ ዘመን ምን ያህል የተጠላ ነገር የተከለከለ ነገር ነው ታውቃላችሁ፣ በሌዋውያን ውስጥ። ያ ግን በእግዚአብሔር እግዚአብሔር ሲቀልጥ መጥቶ ቤተ መቅደሱ መሰውያ ላይ አሳማ ሰውቶበት ሄደ። ያንን ማጽዳት ነበረባቸው። የእግዚአብሔር ሰዎች በዛ ሰበብ ቅናት የነበራቸው ለእግዚአብሔር ቤት ንጽህና ያንን ቴምፕሉን ሪዴዲኬት ማድረግ ነበረባቸው። አጽድተው እዚህ ድረስ ደርሷል። የእግዚአብሔር ቤት ይህናል ረክሶ ነበር። ወገኖች አሁን እኔ ቁም ነገሬ እዛው 2000 ዓመት ወደኋላ ሂጄ ቤተ መቅደሱ ላይ ትኩረት መስጠት እኔና ችግሬ እኔና የኔ ልብ ነው። ችግሬ የኔ ልብ ነው። የኔ ልብስ ምን ስንት ነገር ይሰዋበታል በየቀኑ ስንት ቆሻሻ ነገር ይሰዋል ልቤ ላይ። የመንፈስ ቅዱስ ማገሪያ ነው የተባለ ልብ የእግዚአብሔር መንፈስ በእናንተ እንዳለ አታውቁምን? ይህን ያህል ነው እግዚአብሔር ያዘነው። አምልኮ መበከሉ፣ ገጸ ኅብስቱ፣ ቁርባኑ፣ መስዋዕቱ ሁሉ መሰጠት ቆሞ ነበር። ይህን ነህምያ ምዕራፍ 10 ላይ ሄደን እናነበዋለን። ቅድም ነግሬያቸዋለሁ፣ እነዚህ መጽሐፍቶች አንድ ላይ መነበብ አለባቸው። ነህምያ ምዕራፍ 10 ላይ እናነባለን። ነህምያ ምዕራፍ 10 ከቁጥር 32 እስከ 39 ስለ አምላካችንም ቤት አገልግሎት ስለ ገጸ ኅብስትም ዘወትርም በሰንበትና በመባቻ ስለ ማቅረብ ስለ እህሉ ቁርባንና ስለ ሚቃጠል መስዋዕት ስለ በዓላትም ስለ ተቀደሱትም ነገሮች ለእስራኤልም ስለሚያስተሰርየው ስለ ኃጢአትም ኃጢአት መስዋዕት ስለ አምላካችንም ቤት ስራ ሁሉ በየዓመቱ የሰቅል ሲሶ እናመጣ ዘንድ ትእዛዝ በራሳችን ላይ አደረግን ይላል ነህምያ። እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ ወደ አምላካችን ቤት አምጥተን በሕጉ እንደ ተጻፈ በአምላካችን በእግዚአብሔር መሰዊያ ላይ ይቃጠል ዘንድ ስለ እንጨት ቁርባን እጣ ተጣጣልን። በየዓመቱም የመሬታችንን በኩራት የሁሉ አይነት ዛፍ የፍሬ ሁሉ በኩራት ሁሉ ወደ እግዚአብሔር ቤት እናመጣ ዘንድ በሕጉም እንደ ተጻፈ የልጆቻችንና የእንስሶቻችንን በኩራት የበሬዎቻችንን የበጎቻችንን በኩራት በአምላካችን ቤት ወደሚያገልግሉት ካህናት ወደ አምላካችን ቤት እናመጣ ዘንድ የእህላችንን በኩራት የእጅ ማንሳታችንን ቁርባን የዛፍ ሁሉ ፍሬ ወይኑን ዘይቱን ወደ ካህናት ወደ አምላካችን ቤት ጓዳዎች እናመጣ ዘንድ ሌዋውያኑን ከከተሞቻችን እርሻ ሁሉ አስራት ይቀበላሉና የመሬታችንን አስራት ወደ ሌዋውያን እናመጣ ዘንድ ማን። ሌዋውያኑም አስራቱን በተቀበሉ ጊዜ የአሮን ልጅ ካህኑ ከሌዋውያን ጋር ይሁን። ሌዋውያኑም የአስራቱን አስራት ወደ አምላካችን ቤት ወደ ጓዳዎች ወደ ዕቃ ቤት ያምጡት። የእስራኤል ልጆች የሌዊ ልጆች የእህሉንና የወይኑን የዘይቱንም የማንሳትን ቁርባን የመቅረሱ ዕቃዎችና የሚያገለግሉ ካህናት በረኞቹና መዘምራኑ ወዳሉባቸው ጓዳዎች ያግቡት። እንዲሁም የአምላካችን ቤት ከቶ አንተውም ብሎ ቃል ኪዳን የገቡ ሰዎች ናቸው እነዚህ። አሁን ትንሽ አይቆይ ይህን ሁሉ የተባለውን ለእግዚአብሔር ቤት አገልግሎት ሊመጣ የሚገባውን ነገር ዘግተው ያዙት፣ ቤታቸው ውስጥ ቆለፉት። በዚህ ምክንያት ነው ወደ ሚልኪያስ ልውሰዳችሁና ሚልኪያስ ምዕራፍ 3 ላይ የተጻፈው ይህን ለመቃወም ነው። ሚልኪያስ ምዕራፍ 3 ቁጥር 8 እስከ 12 ተመልከቱ ጌታ የሚለውን። ሚልኪያስ 3 ከቁጥር 8 እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር፣ እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅነው በምንድን ነው ብላችኋል። የሚገርመው እኮ መስረቅ ብቻ አይደለም፣ መስረቃቸውንም አያውቁትም። ይሄ ደግሞ የባሰ ነው። ኃጢአት መስራታችን አንድ ነገር ነው፣ ግን ኃጢአት በኃጢአት መኖራችን እንኳ አለማወቃችን በጣም ያሳዝናል። በምንድን ነው የሰረቅነህ ብላችኋል? በአስራትና በበኩራት ነው። እናንተ ይህ ህዝብ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናችሁ፣ ሌቦች ናችሁ ነው የሚለው። እንደዛ አላስቀመጠውም፣ እኔን ሰርቃችኋል ነው ያለው። በእርግማን እርጉሞች ናችሁ፣ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን እገስጻለሁ፣ የምድራችሁን ፍሬ አጠፋም፣ በእርሻችሁም ያለውን ወይን ፍሬውን አረግፍም ይላል የሰራዊት ጌታ እግዚአብሔር። የተድላ ምድር ትሆናላችሁና ብፁዓን ብለው ይጠሯችኋል ይላል የሰራዊት ጌታ እግዚአብሔር። ሰረቃችሁኛል። እዚያ ነህምያ ላይ ቅድም ያነበብነውን ቃል ኪዳን ተማምለው ከዛ በኋላ እቃቸውን በየጓዳቸው እየዘጉበት ቁጭ አሉ። የእግዚአብሔር ቤት ግን ይራብ ነበር። የእግዚአብሔር ካህናት ይራቡ ነበር። በእግዚአብሔር ቤት ውስጥ ስራ መስራት አልተቻለም። ቀጥሎ እግዚአብሔርን ማታከታቸው፣ የጋብቻን ሕግ መናቃቸው፣ ፍርድና ቅድስና መጓደሉ፣ ይሄ ሁሉ እንደዚህ እየዘረዘርኩ ልወጣው እችላለሁ። እንግዲህ በዚህ ሁሉ ውድቀት ምክንያት እግዚአብሔር የፍርድ እጁን ሊያነሳ ተነሳ። ህዝቡን ሊያጠራ እንደሚመጣ እንደ ሰዓት የሚወድ ቀን እንደሚመጣ ሚልኪያስ አራት ላይ ስሙን ግን ለሚፈሩት የጽድቅ ፀሐይ እንደሚወጣ ጌታ ይናገራል። ብዙውን ጊዜ እኔ ወስጄዋለሁ፣ ብዙ ተናግሬያለሁ፣ ብዙም የምንወያይበት ነገ ዛሬ ማታ አለ። ኦልሞስት 45 ደቂቃ ያህል እኔ ወስጄ መሰረታዊ የሆነውን ትምህርት ሰጥቻችኋለሁ። እዚህ ላይ እንዳልቀ